ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 16 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሐምሌ 16 ቀን 598 ቀናት አለፋቸው። የወጣቶቹ ሸቆቃ ያብቃ እንበል። እስከመቼ በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በመቀሌና በሌሎች የትግራይ ዩኒቨርሲቲዎች የሚማሩ ወላጆች ልጆቻቸው በአስቸኳይ እንዲመለሱላቸው በሰላማዊ ሰልፍ ጥያቄ ያቀረቡ ቁጥራቸው በርካታ የሆነ የተማሪዎች ወላጆችና ዘመዶች አርብ ሐምሌ 16 ቀን አዲስ አበባ በሚገኘው በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን መሰብሰቢያ አዳራሽ ፊት ለፊት በመሰለፍ ድምጻቸውን ያሰሙ ሲሆን ልጆቻቸው በአስቸኳይ የሚመለሱበት ሁኔታ የተባበሩት መንግስታት ድርጅት እንዲያመቻች ጠይቀዋል። የተማሪዎቹ ወላጆች ልጆቻቸው ከትግራይ ዩኒቨርሲቲዎች እንዲመለሱ ጥያቄ ማቅረብ የጀመሩት አገዛዙ የተናጠል ተኩስ አቁሞ አውጆ ተማሪዎችና ሌሎች ዜጎች ጥሎ ወታደሩን ካስወጣ ጀምሮ መሆኑም ይታወቃል። የሳይንስና የከፍተኛ ትምህርት ሚኒስቴር ከዓለም አቀፉ ድርጅት ጋር በመሆን ተማሪዎቹ ወደ ወላጆቻቸው የሚመለሱበትን መንገድ እየሰራ መሆኑን ቢገልጽም እስካሁን ግን ተግባራዊ አልሆነም። በአንጻሩ የመቀሌ ዩኒቨርሲቲ ከሐምሌ 30 ጀምሮ ተማሪዎችን መመገብ እንደማይችል መግለጹም የተማሪዎቹ ወላጆች ከፍተኛ ስጋት ውስጥ ከቷል። በዚህ አመት ጥቅምት 30 በማይክድራ የተፈጸመውን የዘር ማጥፋት ወንጀል በሚመለከት የጎንደር ዩኒቨርሲቲ ላለፉት 6 ወራት ያከናወነውን ጥናት ይፋ አድርጓል። የጥናቱ ዋና ዓላማ ድርጊቱን ለዓለም አቀፉ ህብረተሰብ ለማሳወቅ፣ ጥፋተኞችን ለፍርድ እንዲቀርቡ ለማድረግና ተጎጂዎቹ የሚካሱበትን ሁኔታ ለመፍጠር ነው ተብሏል። ሰነዶቹ ዋቢ በማድረግ በርካታ ነዋሪዎች በመጠየቅና የመስክ ጥናቶችን በማካሄድ የተከናወነው ጥናት 1563 ሰዎች በጅምላ ባሰቃቂነት መገደላቸውን፣ 81 ሰዎች የአካል ጉዳተኞች መሆናቸውን፣ ከ50 በላይ ህፃናትም ያለ ወላጅ መቅረታቸውን አረጋግጧል። ከጥቅምት 24 ቀን 2013 ጀምሮ የወያኔ ቡድን የአካባቢ ባለስልጣኖችን በድምጽ አልባ መሳሪያ ጭፍጨፋ ለሚያካሄዱ የፖሊስ አባላትና ወጣቶች ስልጠና በመስጠታቸውን፣ ከድምጽ አልባ መሳሪያ የሚያመልጡ ወገኖች የሚገድሉ ቡድኖችን መዘጋጀታቸውን፣ በማይክድራ የሚኖሩ አማሮችን ከቤት እንዳይወጡ ማሳሰቢያ በመስጠት መታወቂያና ሲም ካርዳቸውን በመሰብሰብ ማንነታቸውን አስመልክቶ መረጃ የመሰብሰብ ስራ መከናወኑንና ዝግጅቱ በበቂ ከተከናወነ በኋላ ጭፍጨፋው ጥቅም 30 ቀን 2013 ዓ.ም ምርት እስከ ሌሊቱ 9 ሰዓት ድረስ በአሰቃቂ ሁኔታ መፈጸሙን ጥናቱ በዘዘዘ ያደረሰበት መሆኑን ተገልጿል። ጥናቱ ከተጠናቀቀ በኋላ በግፍ የተገደሉ 31 ተጨማሪ ሰዎች መገኘታቸውንም የሞቱ ሰዎች ቁጥር ከተጠቀሰው በጣም ሊበልጥ እንደሚችልም ተገምቷል። ሰሞኑን በአፋር ባላማጣ ቆቦ አካባቢ ወያኔ ባካሄደው ጥቃት ምክንያት ሲካሄድ የነበረው ጦርነት አሁንም እንደቀጠለ ነው። ባለፉት ቀናት በተደረጉ ጦርነቶች የወያኔ ቡድን ለአቅመ አዳም ያልደረሱ ልጆችን አምጥቶ በቆቦ ዙሪያና በአፋር ኡዋ ከተማ ባደረገው የጥቃት ሙከራ ሙሉ በሙሉ የተደመሰሰ መሆኑን አንዳንድ ምንጮች ይናገራሉ። በሌላ በኩልም በማይጽርምሪ በኩል የገባውና ወደ አዲ አርቃ የተጉዞ የነበረው የወያኔ ታጣቂ ቡድን ሙሉ በሙሉ የተደመሰሰ መሆኑን ከአካባቢው የተገኙ መረጃዎች ይጠቁማሉ። ከዚህ ጋር ተያይዞ የወያኔ ቡድን ወደ ቆቦ ራያ ለማስገባት መርጃ ሲያቀብሉ የነበሩ ተጠርጣሪዎች ሐሙስ ሐምሌ 15 ቀን በቁጥጥር ስር የዋሉ መሆናቸውን የከተማው ፖሊስ ገልጿል። ከተያዙት መካከል ሁለቱ በጦርነቱ ከወያኔ ጋር ተሰልፈው የተዋጉና ለመርጃ ስራ ሰላማዊ መስለው ወደ ከተማው የገቡ መሆናቸው ሲነገር አንደኛው እንደተያዘ እርምጃ ተወስዶበታል ተብሏል። የተከረሩ ሶስቱ በከተማው አስተዳደር በተለያዩ የሐላፊነት ቦታዎች ላይ የነበሩ ሲሆን ከአንደኛው እጅ የጦር ሜዳ ራዲዮ መገኘቱና እንደተገኘበትም ፖሊስ አስታውቋል። የአገዛዙ አቃቢ ህግ ደብረጽዮንና ጌታቸው ረዳን ጨምሮ በ62 የወያኔ አመራር አባላት ላይ ክስ መመስረቱን አስታውቋል። ከለዘቦቹ ከተዘረዘሩባቸው ክሶች መካከል በትግራይ ኢ ህገ መንግስታዊ ምርጫ በማካሄድ እውቅና ያለው መንግስትን መለወጥ፣ የፌደራሉ መንግስት በኃይል ለመለወጥ መንቀሳቀስ፣ የትግራይ ወታደራዊ ኮማንዶ የተባለ የጦር ኃይል በማደራጀት በፌደራል አካል ላይ ጥቃት ፈጸም የሚሉ ይገኙባቸዋል። ክሱ ተግባራዊ ሊሆን ይችል የነበረው ጦሩ ትግራይን ተቆጣጥሮ ወያኔዎቹ በየጉድጓዱና በየሸለቆው ተደብቀው በነበረበት እንጂ በአንድዮሽ ተኩስ አቁም ጥሎ ወጥቶ ለፍርድ አቀርባለሁ ማለት በህዝብ ላይ ከመቀለጽ ሰለይቶ የማይታይ ባዶ ጩኸት ነው ተብሏል። Save the Children በሚል ስም የሚታወቀው የህፃናት ተንከባካቢ ድርጅት በትግራይ አካባቢ ሲያደርግ የቆየውን ድጋፍ ማቋረጡን ገልጿል። ድርጅቱ እርዳታ መስጠቱን ያቆመው ወታደሩ የተናጠል ተኩስ አቁሞ አውጆ ትግራይን ለቆ ከወጣ በኋላ የድርጅቱ ሰራተኞች ደህንነት አሳሳቢ መሆኑን በመገንዘብና የስልክ ግንኙነቶችን በመቋረጣቸው ስራውን በሚገባ ለመከናወን እንደማይችል በመረዳት ነው ተብሏል። በሌላ በኩል የተባበሩት መንግስታት ድርጅት ረዳት ቃል አቀባይ በትግራይ ውስጥ ተረጂዎች የመድረስም አቅም ከ30 እስከ 70 ከመቶ ከፍ ብሏል በማለት መግለጫ ቢሰጡም ወያኔ በከፈተው ጥቃት ምክንያት እርዳታው እህል ወደ ትግራይ የማጓጓዝ ስራ እክል እንደገጠመው ያገዛዙ ባለስልጣኖች በተደጋጋሚ ተናግረዋል። በሌላ ዜና በትግራይ የሚገኙ ኤርትራውያን ስደተኞች በከፍተኛ ችግር ውስጥ የሚገኙ መሆናቸውን AP የተባለው የዜና ተቋም አርብ ባሰራጨው ሰፊ ዘገባ ገልጿል። ጋዜጣው በዘገባው ስደተኞቹ ቀደም ብሎ ወደ ኢትዮጵያ በገቡ የሻዕቢያ ወታደሮች ጥቃት ያደረሰባቸው መሆኑን ገልጾ በአሁኑ ወቅት ደግሞ የወያኔ ቡድን ታጣቂዎች መጠነ ሰፊ ግድያዎችን እያካሄዱ መሆናቸውን ማጋልጧል። ባለፈው ሳምንት አዲ ሐሩሽ በሚባለው ካምፕ በርካታ ስደተኞች የተገደሉ መሆናቸውንና ከግድያው በተጨማሪ ስደተኞቹን አፍነው መውሰዳቸውና የስደተኞችን ቤቶች በመፈተሽ የሞባይል ስልኮችን፣ ምግብና ሌሎችን ቁሳቁሶች ዘርፈው መውሰዳቸውን ተናግረዋል በማለት ጋዜጣው ዘግቧል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
بدا وعاد وشاكا ሲያፋጡ ሕይወት ያድስ ነበር የደስታ ምንጭ ዘመድ ወዳጅ ዋዶቼና ፍቅራቲ ይለቤ ፈዛለ ወዳጅ አገት ዝታ አይረፋም ጊዜ ባደን በድህታ
ድብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። በቅድሚያ ለፍኖተ ሬዲዮ አዘጋጆችና አድማጮች ሰላምታዬ ይድረስ። ውድ ፍኖቶች፣ አምባገነኖች ስልጣን ላይ ለመቆየት የሚያስችላቸውን ትርክት እንደተጠብቆ ቀደው የሚሰፉ የራሳቸውን ቅዠት እውነት ግብዝነታቸውን ጀብዱ አድርገው ለጭልጨባ የሚቃጥጡ ትንሽነታቸውን ታላቅ የሚያደርጉ አምራችና ብርቅዬ ትውልድን መስተረው ከኔ በላይ አገር ወዳድ የለም የሚሉ ህዝብን በጎጥ ከፋፍለው ሆድና ጀርባ እንዲሆን እየባዘኑ ያገር አንድነት እንዳይፈርስ ብለን ነው የሚሉ በስልጣን ጥም የነወለሉ በመሆናቸው አንድን ሀገር ወደማትወጣው ቀውስ ዘፍቀው ትውልድ ተሻጋሪ ቀውስን፣ ሁከትን፣ ሙስናን፣ ድህነትን፣ ረሃብን፣ ስደትን፣ እልቂትን፣ ባርነትን እንደ መልካም ውርስ ተተውልን እንደ ሐራሬው ሰው በላ የባዕድ አገር ቢጤያቸውን ተጠልለው በዘረፉት የህዝብ ሀብት ተንደላቀው ይኖራሉ። ለዚህ ነው ፈርዶብን በላያችን ላይ የተሾመው ግልገል አምባገነን በሙስና መንጋ ያግማማውን ቤት ከማጽዳት ይልቅ ካሜራ ተከትሎ መንገድ አጸዳው በሚል እዩኝን የሚያዘወትረው። ሚሊዮኖችን በማፈናቀል አውላላ ሜዳ ላይ በትኖ መዝናኛ ፓርክ ሰራሁላችሁ፣ በገበደብ የለሽ የዘረኝነት ማዕበል ህዝብን አጥለቅልቆ ሌት ተቀን አባይ ግድብን የሚለን የባህር ጦር የኢትዮጵያ መሬት ላይ ሰፍሮ ባለበት ስለ ዲፕሎማሲ አማራጭነት ያለ ሀፍረት ሲያወራ የማያፍር ከሱዳን ጋር እየተጠቃቀሰ በሀገር ሉዓላዊነት ዲስኩር ጆሮአችንን የሚያደማ ታዳጊዎች በመቶ ሺህ መንገድ ላይ ወድቀው በረሃብ ቸነፈር የሚረግፉበትና የሌሊቱን ቁር ቤንዚን ስበው በሚያሳልፉበት አገር ትውልድ በቀላሉ ሊወጣው የማይችል የትየሌሌ ብድር ሰማይ ጠቀስ ህንጻ ማቆሙ ልክ እንደ ሩዋንዳው ቢጤው ያገዛዙን ንቅዘት የሚሸፍን ይመስለዋል። ህዝብ በዘረኛ መንጋው ሲጨፈጨፍ፣ ሀብት ንብረቱ ሲወድምና ከተማው እንዳለ መቃብር ሲሆን የሆነ ኢምንት ነገር መረቀ ተብሎ ሪቫን ሲቆርጥ መታየትን የሚመርጥ ልበቀዝቃዛና ጭካኔን ስጋ ወደሙ ያደረገ ፍጡር ነው የጣለብን። ውድ ፍኖቶች፣ ለመሆኑ ኮሎኔሉ ትግራይን አፍጋኒስታን ነች ያለው ማን እንደሆነ ባላውቅም ጦሩ በድንገት ከትግራይ ምድር ነቅሎ አስወጥቶ ወያኔ ለሚባለው የአፍሪካ ቀንድ ነቀርሳ ገጸ በረከት ማድረጉ አንዱ ሆኖ እያለ ሌላ ትኩረቴን የሳበ ሁኔታ ቢኖር በጣም አጠያቂ በሆነ ሁኔታ በድል አድራጊነት ድንገት ብቅ ያሉት የወያኔ መሪዎች ገና ከጠዋቱ ኮሎኔሉን ለስልጣን ካበቁት ኃይሎች ጋር ተባባሪ የነበሩና ከመካከላቸውም በውጭ ተቃውሞቻቸው ተመድበውም ሲያገለግሏቸው የነበሩት ተለይተው መትረፋቸው፣ ሌላኛውም ቀደም ሲል የወያኔን ሰራዊት የመራ ነባር አመራራቸው ከትርምስ ወጥቶ ዛሬ በሰሜን አሜሪካ ከነ ቤተሰቡ ተንደላቆ የሚኖረውም ጨምሮ ከሞት ተርፈው በድል አድራጊነት ብቅ ማለታቸው ለኔ እንዲሁ አጋጣሚ ነው ብዬ ለማለፍ ይከብደኛል። ወጣም ወረደም በዚህም ተባለ በዚያ የሀገሪቱ ጠላቶች ጋር ተሞዳምዶ የመቀሌው አውሬ ዳግም እንዲያንሰራራና አማራውን ያጠቃ ዘንድ ሆን ተብሎ የተቀነባበረ መሆኑን ግን አልጠራጠርም። ለወያኔ መወንጨፊያ ነጻ ክፍለ ሀገር እንደተለቀቀለት መሳሪያ ሳይቀርትቶለት በመውጣት ማስታጠቁም ሳይዘነጋ ወያኔም ቢያሻው ታላቋ ትግራይ የሚለውን የቀጀት ሀገር ለመፍጠር ያጎራባቹ የጎንደርና የወሎ ህዝብ የህልውና መሰረት የሆነውን መሬቱን ለመውሰድ በውጭ ኃይሎች ብቻ ሳይሆን የኮሎኔሉ ዘረኛ አገዛዝም ተጨማሪ ጉልበት ሰጥቶት አማራው ላይ የታቀደውና የተነጣጠረው የዘር ማጥፋት ዘመቻ ቀጣይ ሆኖ የሚካሄድበት ሲሆን የውጭና የውስጥ ጠላቶችም እንደጀመሩት ግጭቱን በአማራና በትግራይ ህዝብ መካከል እንደሆነ በማስመሰል በፕሮፓጋንዳ ሽፋን እየሰጡ እንዳሉ የሚታይ ነው። ተግባራዊነትም ይበልጥ ጎልቶም ቢታየው መጀመሪያ የአማራውን ልዩ ኃይል በማስመታትና ኃይሉን በማስጨረስ የመከላከል አቅሙ ሲዳከም በሶስት አቅጣጫ ማስጠቃትና አማራውን መጨረስ አለዚያም ራሱን የመከላከል አቅሙ ተዳክሞ ተገዢ እንዲሆን ማድረግና በአንድ ጎሳ ፍጹም የበላይነት ህብረ ብሔር ኢትዮጵያ የትናንት ታሪክ ሆና በቦታው የጎሳ ማንነት ሰፍኖ የነጻነትና የአንድነት ምሳሌ የሆነችውን አገር መበታተን ዓላማችን ነው ብለው የሚያስገዱ ኃያልነት በራሱ ትክክለኛነት የሚመስላቸው በኃይላቸው ትምክህት ተደፍነው በታሪክ እንዳሳዩት ሰብአዊ ፍጡር መሆናችንን ክደው እንደ አውሬ እርስ በርስ ሊያባሉን አቅደው በስራ ማዋል ከጀመሩ እነሆ ብዙ አስርት ዓመታት ሆነዋል። በመሆኑም የውጭ ኃይሎችና ሎሌ ያደረጉት አገዛዝም ለዚሁ አረመኔ እቅድ አስፈጻሚ እንደሆነ የሚያጠራጥር አይደለም። ለዚህም ነው የኢትዮጵያ ታሪካዊና አገራዊ አካል የሆነችውን ትግራይ ለቆላቸው ሲወጣ ትግራይን ተሻግረው አማራው ላይ ጥቃት እንደሚያደርሱ ላገዛዙ ጠፍቶ ሳይሆን ይህ እንዲሆን ሆን ተብሎ የተመቻቸ ነው ማለት የምደፍረው። ለዚህ ነው ዜጎች ልብ ልንል የሚገባል። በተለያየ መልክ ቁመና ቀለምና ስልት የሚከሰቱ አምባገነኖች የሚያስደምጡን ዲስኩርስ ሳይሆን ድርጊታቸውን የሚሉትን ሳይሆን የሚያደርጉትን ማየት ያለብን። አለዚያ እያጨበጨብን ገደል ብንገባ ስኬታቸው እንጂ ጉዳያቸው አይሆንም። ጭብጨባውን ትተን መጠየቅን ካላስቀደም እየተቃረብን ያለነው ወደ ሜዳ ሳይሆን አስፈሪ ወደ ሆነ ገደል ነው። ያገዛዙን ባህሪ በቅጡ ካልተረዳን ዘረኛው አገዛዝ በባዶ ኢትዮጵያ ዲስኩር ትጥቃችንን አስፈትቶ ለእርድ ያዘጋጀናል። ህዝብ ሳይሆን አገዛዙ ነው ህዝብን እንዲፈራ መገደድ ያለበት። አገርን ማዳን ነጻነትን፣ ማንነትን፣ የዜግነት መብትን፣ የሀገር ባለቤትነትን፣ እምነትን፣ ሰብአዊና ዲሞክራሲያዊ መብታችንን ማስከበር የምንችልበት ሉዓላዊነታችን መሰረቱ መጀመሪያ አገር መኖሩ ነው። ዛሬ አገራችን ያለችበት አደጋ ከ1928ቱ የጠላት ወረራ በቅርጽ ካልሆነ በይዘቱ ብዙም አይለይም ቢባል በጣም ተጋነነ ለማለት የምንችል አይመስለኝም። ልዩነቱ ያውኑ አገር በቀል ጠላት ባንዳዎች ወኪል ሆነው የሚያካሂዱት በመሆኑ ብቻ ነው። ስለዚህ ትግሉ አገር የማዳንና የነጻነት ትግል በመሆኑ ጥያቄው ታግሎ የሚከፈለውን የህይወት መስዋዕትነት ከፍሎ ሀገርን ማስቀጠል አለዚያ ደግሞ አገርም ሆነ ነጻነት አልባ ሆኖ የባርነትን ማቅ መልበስ ይሆናል። መቼም ማንኛውም ሰብአዊ ፍጡር ምንም ባለማድረግ ሁለተኛውን አማራጭ ይወስዳል ተብሎ የማይታሰብ ነውና ዛሬ አንዱን ነገ ሌላውን ነጥለው እያጠቁ በመጨረሻ ሁላችንንም የሚያጠፉ የጥቁር ህዝብ በሽታዎች ናቸውና ተፈተው የተለቀቁብን አገራችን ኢትዮጵያን ተረባርበን ለማዳን ዛሬውኑ እንነሳ። አገር ወዳዱ ሁሉ በተለያዩ ምክንያቶች አዝለናቸው የመጣናቸውን ክፉ ልምዶች አውልቀን ጥለን በዘመናዊነት ሰበብ አውልቀን ይጣልናቸው የጀግኖች አባቶቻችን የአርበኝነት መንፈስ አንስተን ተላብሰን አገርን ለማዳን የዜግነት ክብራችንን ለማስመለስ ትከሻ ለትከሻ ተደጋግፈን እንነሳ፣ እንምከር፣ እንተባበር። ሁሉም የሚያምረው በሀገር ነውና። ውድ ፍኖታዎች፣ በመጨረሻም በኢትዮጵያ ብሔራዊ እርቅና ሰላም ብሎም ለዲሞክራሲያዊ ስርዓት መስረታ ድልድይ የሆነውን ሽግግር መንግስት ታግለን እውን እናድርግ በሚል ወገናዊ ጥሪ ልሰናበታችሁ ሲሉ መልእክታቸውን ያደረሱን ግርማ ገመቹ ከናይሮቢ ኬንያ ናቸው።
ሰላም ተነስልኝ ውድ ፍነቶችና የሳምንታዊ የደብዳቤዎች አምድ አድማጮች። ውድ አድማጮች ጠንክሮ በአንድነት ከተታገሉና ከልብ ከጸለዩ እንኳን የሰው ጻላትና ሰይጣንም ይንበረከካል በማለት የዛሬውን መልእክቴን ጀምራለሁ። በአለማችን ላይ ለእግዚአብሔር አልገዛ ብሎ በጌታ ተረግሞ በየቦታው ተበትኖ የእግዚአብሔር እምነት ላይ ጥናት የሌላቸው ሰዎች እየፈለጉ እንደፈረስ እየጋለቡ የሚኖሩበት በጌታ የተረገሙ ሰይጣኖች እንደነበሩ ሁሉ እነሆ ዛሬ የሰው ሰይጣኖችም ሰልጣናቸውን ስለተቀሙ ብቻ ከነጭ ሰይጣን ጋር አብሮ ላሰቡት ለሰይጣናዊ ጥፋት አጋር ይሆንላቸው ዘንድ የኛው ሰይጣኖች ንብራቸውና ከዓለም ጋኔሎች ጋር አብሮና ተባብረው ተነሱ። እርስ በርስ ማጣሉን፣ አዋጉን፣ አጋደሉን፣ አግራችንን ለአንዴም ለሁሌም ከዓለም ካርታ ሊያጠፋት ተወለቱ። የኢትዮጵያ ሕዝብ ግን ተስፋ ሳይቆርጥ ፖለቲከኛው በመክሩ በትግሉ ሃይማኖተኛው በየፈርጁ ቄሱ መነኩሴው ሼካው ኢማሙ ፓስተሩ ዲያቆኖች አማኝ የሆኑ ሁሉ በአሁኑ ሰዓት በአንድነት ሁሉም እንደየእምነቱ በመጸለይ የተባበሩት ሰይጣኖች ቅስም ለመስበር በሁለገብ ትግልና ጸሎት አድማውን ለመበተን እያደረገ ያለው ጥረት የውጭም ሆነ የውስጥ ሰይጣኖች ሰፈር እጅግ በጣም ረብሽዋቸዋል። ለብዙ ዘመናት እነዚህን ለቁጫጭ ሰይጣኖች መከታ የነበሩ አውራ ጋኔዶችም ከመንደር ሰይጣኖች ጋር አንተባበርም ለማለት እየቃጣቸው ለመሆኑ ከአንዳንድ ምንጮች እየተሰማ ቢሆንም በዚህ ተስፋ ሳንዘናጋ ትግሉ በሁሉም ፈርጁ ተጠናክሮ መቀጠል ስንዴን ከእንግርዳዱ በለየት የግድ ይላል። መቼስ ሰይጣንና ክፋት ከጥፋት ውጪ ሌላ አማራጭ የሌላቸው ስለሆነ ከእንግዲህ ወዲህ የኢትዮጵያ ሕዝብ ለነዚህ ተኩላ ሰይጣኖች ቀልባቸው ይመልሳል ብሎ እጣንና ከርቤ ያጨሰ የሚለምናቸው ቄስም ሆነ ሼካ ሊኖር አይገባም። የጸሎት ብዛት ጋኔድን መልአክ ያደርግምና እነሱን ለመለወጥ የሚጠፋው ጊዜ ለሌላ ለበጎ ነገር ቢውል ይመረጣል። በነገራችን ላይ ከእንግዲህ ወዲህ እርሳቸው ራሳቸውን ካላረሙና ላለፉት ለብዙ አመታት ላጠፉት ጥፋት ይቅርታ ካልጠየቁ ሌላው ሕዝብ ለነሱ ብሎ እነሱ ለሚፈጥሩ ችግር መፍትሄ ሲፈልግ አይኖርም። ሲሆን ራሳቸውን በራሳቸው ጋር ታርቀውና ተስማምተው ለዛ እንወደሃለን እያሉ ለሚበድሉት የትግራይ ሕዝብና ለራሳቸው ማሰብ ያለባት ሌላው ሳይሆን ራሳቸው መሆን አለባቸው። እነሱ ሰላም ያስደዱ ሰላምን የደረሰበት አይደርሱ እያሉ ሲምሩና ሲገዘቱ ሌላው ወገን ለነሱ እንደ ህፃን ልጅ እባካችሁ ሰላም በዚህ ያለፈች ይያለ እነሱ ማባበልና መምራት ከባድ ይሆነ መጥቷል። ሰላምን በእጅ ይዞ ጦርነትን ምርጫ አላደረገ ሁሉ መርሱ ያለው ራሳቸው ጋር መሆኑን ሌላው ሰው ሊነግራቸው መጠበቅ አይጠበቅባቸውም። ከእንግዲህ ልቦና ይስጣቸው እንጂ አብዛኛው የኢትዮጵያ ህዝብ አሁንስ አበዙ በማለት አምሯል። ያሁኑ የራያ ወረራ በሰማ ጊዜ የኢትዮጵያ ህዝብ ምን ያህል እንደተቆጣ እንኳን ራሳቸው ቀርቶ የጡት አባቶቻቸውም ቢሆኑ ከሞላ ጎደል እየተረዱት ይመስላል። በሌላም በኩል መጅስ ለጉድ የተፈጠረው ጆሮ የማይሰማ ነገር የለምና ከወደ አሜሪካ አካባቢ የምንሰማው ሌላኛው እኛ በህይወት ይያለን ወያኔ ሞቶ አይቀርም ሽግግር መንግስት ባዮች ዜና መስማት ራሱ በጣም የሚያሳዝን ሲሆን ሌላውስ ሌላ ነው አዲስ ሊሆን ይችላል። ነገር ግን እነዛ ማፈያዎች ያኔ ገና ወያኔ ከደደቢ ሳይወጣ የፈረደበት የሐፋባሎች ነን ብለው በወያኔ እግር ስር ተደፍተው ባዕድን የሚል ባጅ ተለጥፎላቸው ወያኔን ከትግራይ ሜዳ እስከ 4 ኪሎ ቤተ መንግስት ድረስ አድርሶ የተበተኑ ወራዳዎች ዛሬም እንደ ያኔ መስሏቸው ከነሰኝ ጋር ሆኖ የሽግግር መንግስት ብለው መቀለድ በመሞከራቸው ራሱ ህዝቡን እንደመናቅ ነው። የሚከተላቸው ካለ ትግሉን ይታገሉ ግን የሃፓንና አማራን ስም ማንሳት አይፈቅድላቸውም። ለመሆኑ ታምራት ላይ የተባለው ሰው ትንሽ ጊዜ ስልጣን ይዞ ነበረበት ጊዜ የያዘው ስልጣን ተጠቅሞ አማራውን ለማጥፋት ሌላውን ተግባር ወደ ጎን ትቶ የሻዕቢያ የወያኔ ቀጭን ትዕዛዝ ተቀብሎ አማራ ህዝብን ለማጣላትና ለገራዮችም መንገድ ለማመቻቸት ሲል በመላው ኢትዮጵያ እየተዘዋወረ በአማራ ህዝብ ላይ ያደረገው ቅስቀሳ በወቅቱ የአፋር ህዝብ፣ የሶማሌ ህዝብ፣ የደቡብ ህዝብ፣ የኦሮሞ ህዝብ በአጠቃላይ ሁሉ የኢትዮጵያ ህዝብ ስለ ሳምራት ላይ ነው ቅጥፈትና አድርባይነትን ሁሉም ዜጋ ጠንቀው ያውቃል። ይህን ሁሉ ያደረገው ደባረስቶ ከሆነ ሊነገረው ይገባል። ይህ ሰው አማራ ነኝ ይላል ነገር ግን አማራ ራሱ በሁሉም ረገድ ማንነቱን ለይቶ ማወቅ ይክድ ይለዋል። ነገር ግን ስለ ሳምራት አማራነት አማራ ያልሆኑ ዜጎችም ቢሆኑ በፍጹም አልተዋጠላቸውም። በአማራ ላይ ግፍ እንዲፈጸም ቀርጾት የሄደው አጀንዳ እነሆ ዛሬን የአማራን እያስፈጀ ነው። ሌላኛው የሱ ጓደኛና የሜዳው አለቃ የነበረው ምሁር ካቃ አቶ ጌታቸው ጀቢሳ ይህን ያደረገውን ሁሉ የተረሳ መስሎት ከሆነ ሌላኛው ስተት ለመሰረት ባይሞክርና ባይሞላቀቅ ከተቻለም አርፎ ቢቀመጥ ይሻለው ነበር። ለመሆኑ እሱና ታምራት ላይ ከእንግዲህ በኋላ ትግላችሁ ቤተ መንግስት ታግላችሁ ቤተ መንግስት የምትገቡ ይመስላችኋል ወይ? የእናንተ ኢትዮጵያዊነትና ፖለቲካዊነት ያከተመው እናንተ ያኔ እናት ትግላችሁን ክዳችሁ ያኔ ድሮ ለወያኔ ያደረጋችሁ ግዜ ሁሉም ነገር አምልጣችኋልና አሁን አርፋችሁ ብትቀመጡ ይሻላል። ከእንግዲህ ወዲህ ወለም ዘለም የሚል የተም አድርሳቸው ሌላው ቀርቶ ሌሎችም ድርጅቶችን እንቅፋት የሚሆን እንኳን አቅም አይኖራቸው ያኔ ከትግራይ እስከ አዲስ አበባ ድረስ የአማርኛ ትርጓሚ ሆናችሁ እነዚህ ከይሲዎች ያመጣችሁት የተረሳምስባችሁ ከሆነ አትሞኙ። ህዝቡ ቀድሞአችሁ ከሄደ ቆይቷል። ማንን ከማን ከተለየም ሰንብቷል። ከብዙ በጥቂቱ የዛሬ መልእክቴ ይሄንን ይመስላል። በሉጤና እስጥልኝ ሲሉ ይሄንን መልእክቴ ላኩልን አቶ መስንቆ ጉልማ ከቶሮንቶ ካናዳ ናቸው።
ሰላምና ጤና ለመላው የኢትዮጵያ ህዝብና ለእናንተም ለፍኖተ ራዲዮ አዘጋጆች ይሁን ይያልኩ። ስለ ሀገሬ ኢትዮጵያ ለይን ጥንቀት ለመተንፈስ ያህል ይህን ደብዳቤ ልኬላችኋለሁ። እናም አደራ ወደ ህዝብ ጆሮ አድርሱልኝ። የመጣንበት የ50 አመታት ጉዞ የህዝባችንን ታሪክ እጅግ በጣም አሳዛኝና አሳፋሪ ማድረጋውታል። ምክንያቱም አምባገነኖች ሊጨብጡ የተቃረበውን የህዝባዊ መንግስት ስርዓቱን ከእጁ የነጠቁበት በመሆኑ ለዚህ የተበላሸ ጉዟችን መሰረታዊና ዋነኛ ምክንያት አንድና አንድ ብቻ ነው። ለረጅም ዘመናት ሰፊውን ህዝብ አንቆ ጨቁኖ የነበረው የፊውዳሉ ስርዓት መወገድ እንደነበረበት የኢትዮጵያ ህዝብ ለዘመናት ሲታገል ኖሯል። ትግሉም ሰምሮለት ግን አያሌ ህይወት ተገብሮበት እነሆ በ1966 ዓመተ ምህረት ያን ሰው በላይ ፊውዳል ስርዓት ለመንቆጣቆት ታድሎ ነበር። የፊውዳሉ ስርዓት ቁንጮ መሪ የነበሩት ንጉስ ኃይለ ሥላሴም ወሌም ሀገራችንን በሚፈታተኑት የአሜሪካ መንግስት የመሬት ይዞታን እንዳሻሽሉ ስልጣናቸውንም ለወራሽ ልጃቸው እንዲለቁ መክረዋቸው እንደነበር ይነገራል። ንጉሱ ግን ከሞቀው ስልጣናቸው ለመልቀቅ አልፈለጉም። መሬትንም ለህዝቡ ለማድረግ ቢያስቡም እንኳን በስልጣናቸው ዙሪያ ያሉት ባላባቶች እሺ እንደማይሏቸው ያውቁ ነበርና ለመክሩ ጆሮ ዳባ ልበስን መርጠው እስከ ውርደት ቀናቸው ዘልቀዋል። የሚያሳዝነው ግን የፊውዳል ስርዓቱን መውደም ያልወደዱ የነበሩትን ያህል የኋላ ኋላ በህዝብ ትግል መቀመቂያ ወረደውን ፋሽስት ደርግን ለሀገር የሚበጅና ከሱ የተሻለ መንግስት የለም የሚሉ አድርባይ ሞራን ሲያደነቁሩን እንደነበሩ የማንረሳው አስቀያሚ ታሪካችን ሆኗል። ሰፊው ህዝብ የፊውዳሉን ስርዓት ለማንኮታኮት ለዘመናት ህይወቱን ገብሯል። አሳሩን በልቷል። አገር ለቆ ተሰዷል። አልባሌ ኑሮ ኖሯል። ሰፊው ጭቁንና መዝብርር ህዝብ የፊውዳሉን ስርዓት አስወግዶ በምትኩ ህዝባዊ መንግስት መሬት ለህዝቡ የዲሞክራሲ መብት ይከበርና የመሳሰሉትን መሰረታዊ ጥያቄዎችን ለማድረግ ነበር ያለመው። ሆኖም ግን ያ በጎና ብሩ ተስፋው በፋሽስቱ ወታደራዊ መንግስት ተጨናገፈ። በህዝባዊ መንግስት ጥያቄው ምትክ ወታደራዊ መንግስት ተሰየመ። መሬት ለህዝቡ የሚለው ጥያቄው መሬት የመንግስት ነው በሚል ተተካ። የዲሞክራሲ ጥያቄው በፋሽዝም ተተካ። ባጭሩ ህይወቱን የገበረበት ትግሉ ተጨናቅፎ አሳዛኝና አሳፋሪ ጉዞ ውስጥ ገባን። ከዚያ የደርግ አምባገነን መንግስት ጀምሮ ተጨማሪ ሁለት የለየላቸው አምባገነንና ጸረ ህዝብ የሆኑ ማፊያ መሰል ቡድኖች ሀገሪቱን እንዳልሆነ አድርገው ሲያምሷት ሳንወድ በግዳችን ኖረንበት አሁንም ፍዳችን ቀጥሏል። በደርግ ዘመን ያላገጡብን አደርባይ ሞራንና ወያኔው ዘመን ብቅ ብለው ወያኔ ሀገር ወዳድ ነው እያሉ ሲሰብኩ ጥቂት ማላፈሩም ነበር። የደርግ የፋሽስት መንግስት ከግማሽ ሚሊዮን በላይ የሚሆን ህዝብ ፈጅቶ በመጨረሻ ራሱ አይወድቆ ወዳደቅ ወድቆ በህዝቡ ክንድ ቀምሶ ተሰናበተ። አንድ ጥይት እስክቀረኝል የነበረው መሪም ወደ ውጭ ሀገር ፈረጠጠ። ከዚያም ለ27 ዓመታት በህዝብ ላይ የተሰራፋው ግፍ ለናምን በሚያስቸግር መልኩ አይተናል። ክፉ የሰራ በክፋት መውደቁ አይቀርምና ወያኔን በህዝቡ ላይ ያካሄደው ግፍ ዋጋው ተከፍሏል ተከፈለው ብለን ደስታችንን ሳንጠግብ ከተባረረባቸው የትግራይ ግዛት ዳግም እንዲመለስ እድል ተሰጠው። የዚህ ጉድ ሚስጥር ግራ ቢያጋባም በርካታ መላምቶች ግን ቀርቧል። የድሮቹ የወያኔን አባላት ቤተሰቦች ሆን ተብለው በጊዜው አስተዳደር ውስጥ ስለተሾሙ በሻጠር ወያኔ እንዲያገግም አድርጓል የሚል ምክንያትም ቀርቧል። የአሜሪካንና የአውሮፓ መንግስታት አብይን ትግራይን ልቀቅ ብለው አስፈራርተውታልም ይባላል። ወያኔ ተጠናክራ በመምጣት ድል አድርጋለችም የሚሉ አሉ። ምንም ተባለ ምንም አሁን ላይ የምናየው ሀቅ የሞተው ወያኔ ይኸው ሆኖ መቀሌን እየተቆጣጠረና ወደ አማራውን ክልል ትንኮሳ እየቃጣው መሆኑን ነው። ከኃይለ ስላሴ እስከ አብይ ለሁሉም እንደያቅማቸው ተክለሰውነት የሚሰጣቸው ታቦቶች ተጠርቦላቸው ብናይም ከሁሉም የሙሴው ተክለሰውነትን የሚመጥን ከባድ ታቦት እንደተጠረበለት አስተውለናል። ታላቁ መሪያችን ብልሁ ጠቅላይ ሚኒስትራችን አገር ወዳዱ አብይ፣ ጀግናው ኮሎኔል አብይ፣ ፈላስፋው ዶክተር አብይ ወዘተ በየዕለቱ የምንሰማቸው የአድርባይ ምሁራን ማደናቆሪያ ቃላቶች ሆኗል። የኃይለ ስላሴ መንግስቱና የመለስ ተክለሰውነት ከስልጣን በሞትም ይሁን በአመት ከመባረራቸው ቀድሟቸው ተሰባብሯል። የሙሴው ተክለሰውነት ልክ እንደ ቴርሞሜትር አንዴ ሞቃል ወዲያው ደግሞ ይቀዘቅዛል። ሲቀዘቅዝ ሞቅ የሚያደርገው ዘዴ ይፈጥራል። ከዘዴዎቹ መሃል ጦርነት ማወጅ፣ አትክልት መትከል፣ ዝናብ አዘነብን ማለት፣ ነዳጅ አገኘን ተስፋ፣ ግድቡ ተሞላ ወዘተ ተራ በተራ እንደ ካርታ ካርድ ይመዘዛሉ። የሚገርመው ደግሞ ጦርነቱን በድል አጠናቀቅን ሲል አድርባዩ ሁሉም ጀግናው መሪያችን እያለ በለፈለፈ አፉ ከመቀሌ ለቀቅን ሲል ደግሞ የጀግንነቱ ቅጽል ከመቅጽበት ተቀይሮ በአርቆ አሳቢው መሪያችን ተቀየረ። የወያኔ ኢህአዴግ አወዳደቅ እንዳላማረ ሁሉ እሱን የተካው ኦዴፓ ብልጽግና አጀማመሩ ገና ከጀምሩ እንዳላማረበት በሚገባ አይተናል። አወዳደቁም ከሁሉ የግፍ መሪዎች የሚልቅ ስለመሆኑም ገና ከአጀማመሩ ፍንጭ እያየን ነው። ብልጽግና ሲላቅ የኦነግ ምስሉንን ከሃድ ያደርገዋል። ወያኔ ኢህአዴግ ለትግራይ ህዝብ መከራን አምጥቶባቸው ቱባ ቱባ መሪዎች ግን እጅግ የናጠጡ ሀብታሞች እንዲሆኑ አድርጓል። ያኔ በአማራው ላይ በወያኔዎች የተካሄደው ፍጅት ሳንሰው ብልጽግና ስልጣን እንደጨበጠ ጊዜ ሳይወስድ አማራውን መግደል፣ ማሰደድና አላማ ቢስን ለማድረግ በትጋት ሰርቶበታል። የጥቅምና የስልጣን ጉዳይ ሆኖ ወያኔና ብልጽግና ለመጣላት ጊዜ አላጠፉም። መጣላት ብቻ ሳይሆን ሁለቱም ህይወት እስከ ማጥፋትም የዘለቀ ጦርነት ውስጥ ተዘፍቀው ህዝቡንም የጦርነቱ ሰለባ አድርገውታል። ያየናቸው መሪዎች ሁሉም ስልጣን አፍቃሪ አዋቂ ነኝ ባይ፣ አሞግሱኝ ባይ፣ አምባገነን ፈሪ የሆኑ ናቸው። ጀግንነቱ ብልህነቱና አገር ወዳድነቱማ ለእነ አጼ ዮሐንስ፣ አጼ ቴዎድሮስ፣ አጼ ምኒልክ እንተውላቸው። አሁን አሁን በአብይ የተቦካና ዙሪያውን በተኮለኮሉ አምላኪዎች እየተጋገረ ያለው ፖለቲካ አገርን ከመከፋፈል ባሻገር አንዱን በሌላው ላይ የሚያነሳሳ ክፉ ፖለቲካ ነው። የየአካባቢዎችን ሚሊሻና ልዩ ኃይል አሰባስቦ ሁሉም ወደ ትግራይ የጦር መስመር የሚል መንገድም ጀምሯል። ወያኔ ቢንኮታኮት ማን የማይደሰት ኢትዮጵያዊ ይገኛል? ግን ወያኔን እመታለሁ ሲባል የጦሩ መዘዝ የትግራይን ህዝብ ሳይነካ የሚያልፍ ዝናብ አይደለምና ረጋ ማለቱ ይመከራል። የኢትዮጵያ ህዝብ ስንል የትግራይንም ወገናችንን ጨምረን ነውና በገዛ ወገናችን ላይ ሊከፈት የከጀለው የህዝብ ዘመቻ ጦርነት በአስቸኳይ ቆሞ የመፍትሄ መላ መፈለድም አለበት። ለመሆኑ አብይ የተሸለመው የሰላም ወይስ የጦርነት ኖቤል ፕራይስ ይሆን? ወያኔው በለው በለው ባይ ከሆነም አብይም በለው ባይ ከሆነ ደግሞም የበለውን ውጤት በቅርቡ በወያኔና በብልጽግና ጦርነት አየነው እኮ። አሁን አሸነፍኩ አሁን ለቀቅኩ እየተባለ የጦርነት ጨዋታ ልክ እንደ ልጅነት ጨዋታችን ዳቦ ተቆረሰ ጨዋታውን ፈረሰ አይነቱ ሆኗል። ወገኑ በሆነው ዜጋ ላይ ሌላው ወገን ጦር እንዲመዝ ሲጠየቅ የኢትዮጵያ ህዝብም ቢን ብሎ መመለስን መልመድ አለበት። በባድመ ጦርነት 170,000 ህዝብ ይሁት በሁለቱም ተዋጊዎች ጦስ ተዘርጓል። የትግራይ ጦርነት ምን ያህል ህይወት እንደከተፈ ባይነገረንም በርካታ እንደሆነ ግን መገመት ይቻላል። የውጤት አልባ ጦርነት እጅግ በጣም ከማሳዘን አልፎ አሳፋሪ ሆኗል። ማሳዘኑና ማሳፈሩ ገና ለመቀጠል ጦርነት በሌላ መልኩ ክተት እየተባለም ነው። በአንድ ህዝብ መካከል በሁለት ያበዱ ማፊያ መሰል ቡድኖች የሚጠራውን ጦርነት ብሉ የኢትዮጵያ ህዝብ ማስቆም ይጠበቅበታል። በመጀመሪያም የተካሄደው ጦርነት ትክክል አልነበረም። አሁን ደግሞ የታቀደው ህዝብን ከህዝብ ጋር የሚያፋጅ የፖለቲካ መሪዎች የስልጣን ሽኩቻ በመሆኑ መደገፍ የለበትም፣ እንዲያውም መወገዝ አለበት። የኢትዮጵያ ህዝብ ህዝዋ ተከብራና ታፍራ ለዘላለም ትኖራለች በማለት ደብዳቤያቸውን ያደረሱን አኪያድ አወቀ ናቸው።
ለፍኖተ ዲሞክራሲ የደብዳቤዎች አምድ አዘጋጆች እንደምን ከርማችኋል? ኮሎኔል አብይ ቀልዴታምና ቀላል ሰው ነው። ዛሬም ሊያደንቁት ሊያሞግሱት የቆረጡት ዜጎች በተለይም የምሁር ካባ የለበሱ ደንቆሮች ያስገርሙኛል። እናንተ ዶክተር ዜሮ የምትሉት የቪዥን ኢትዮጵያ ሰውዬ ሳይቀር ዛሬ አብይ ካልወረደ ኢትዮጵያ ሰላም አትሆንም ማለቱ ትግላችን ውሎ አድሮ ተቀማለው የሚል ስሜት አሳድሮብኛል። ነገ ደግሞ ወደ ለመደባቸው ጭቃ ካልተመለሱ በስተቀር ለማንኛውም ኮሎኔሉ የምትሉት ፋሽስት ደግሞ የዋና ጸረ አማራነቱ ተልእኮ ወያኔን ማጥቃት ሳይሆን ህዝብን ማስጨረስ፣ የአማራውን ኃይል አጋፍጦ ማስመታት እንደሆነ ገልጿል። ለአዲስ አበባ ሰልፍ ጠርቶ ያውም በወያኔ ባንዲራ ስር የሚያሰልፋቸውን ካድሬዎች ወይም በመቶ ሺዎች አሰለጠንኳቸው ያላቸውን የኦሮሞ ልዩ ኃይሎች በጸረ ወያኔው ጦርነት ሲያስገባ አላየነውም። አማራውን ግን አስጨርሷል። በቅርቡም በኮረም ራያ አጋፍጦ አስጨርሷቸዋል። ሞቶ የነበረውን ወያኔንም ለመቀስቀስ እድል ሰጥቷል። የወያኔን ባንዲራ ተብዬ ቆሻሻ መጥረጊያ ጨርቅ ሰንደቅ ዓላማ በሚል ተሸክመው ሰልፍ የሚወጡ ዘረኛና ያምባገነኑ ተከታዮች ካልሆኑ በስተቀር ሐቀኛ ኢትዮጵያዊነትን የሚያንጸባርቁ አይደሉም። የኢትዮጵያ ሰንደቅ ዓላማ ምንም ተለጣፊ የሌላት አረንጓዴ፣ ቢጫ፣ ቀይ ብቻ ናት ሲሉ ቶማስ እምነቴ ከአዲስ አበባ ደብዳቤያቸውን አጠናቀዋል። አድማጮቻችን፣ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah, Tamara.
የግንጣላ መዘዙ የዘረኝነት ትርፎ ሐምሌ 7 ቀን 2008 ዓመተ ምህረት በፍኖተ ዲሞክራሲ የተላለፈ ጽሑፍ። ጎንደር ኢትዮጵያ፣ ጁባ ደቡብ ሱዳን። የሚያገናኛቸው ብዙ ክስተት ወይም ሁኔታ ያለ አይመስልም፣ ግን የሚያሳስባቸው ብዙ ሐቅ አለ። ጎንደር በህዝባዊ አመጽ እየተናጠች ምናልባትም ለመላው ህዝብ አመጽ መሰረት መነሻ ልትሆን እየጣረች ያለች ናት። ቀደም ተከስተው ከተነኑት የተለየ መጨረሻ ካገኘች ማለት ነው። ጁባ የደቡብ ሱዳን ዋና ከተማ ናት። በአሜሪካና እንግሊዝ ግፊት ሱዳንንም ለመጉዳት በሚል ወደ ግንጠላ የተገፋች ናት። አንድ ሱዳን ይል የነበረው የደቡብ ሱዳን አማጽያን መሪ በተሰናዳ የሄሊኮፕተር አደጋ በጊዜ ፈረንጆቹ ሸኝተውታል። ንጻ እንደወጣችም ደቡብ ሱዳን ወደ አስከፊ የእርስ በርስ ጦርነት ተዳርጋ በሰሞኑ ታርቀዋል የተባሉት ሲፋጁ ከርመዋል። ደቡብ ሱዳን የግንጠላ ሰለባ ናት። ህዝቧም እንደ ኤርትራ ህዝብ ለስቃይ ተዳርጎ ይገኛል። የጎንደር ህዝብም እንደ ደቡብ ሱዳኖች ለገንጣይና ዘረኛ ቡድን ሰለባ ሆኗል። ማንነቱ ተክዶ አማራ እየሆነ ትግሬ ተብሎ ለመሬቱ የኢትዮጵያ መሬት ለትግራይም ለሱዳንም ተሰጥቶ ያለው የጎንደር ህዝብ በራሱ የከመረውን አመጽ ወያኔ ለባዕድ ኃይል አዳሪ ላለው ቡድን አሳልፎ ሊሰጥ ሊያፋጣ ቢጥርም የጎንደር ህዝብ ትግል ወሳኝ አንደምታ እንደሚኖረው የሚያጠራጥር አልሆነም። የደቡብ ሱዳን ህዝብ በሰሜኖቹ ባረብናን ባዮቹ የከፋ በደል እንደደረሰበት ይታወቃል። መገንጠል ሲያንሳቸው ነውም ተብሎ ነበር። ሆኖም የአመጹ መሪ እነ ኮሎኔል ጆን ጋራንግ መገንጠልን ትተው ባንዲት ሱዳን ስር በኩልነት መኖር የሚለውን አማራጭ በመያዛቸው ሱዳንን ሊገነጣጥሉ ለተነሱት ምዕራባውያን ጠላት ሆኑ። ለመሆኑ የኤርትራ ህዝብ ነጻ ህዝብ ውሳኔ አድርጎ ከኢትዮጵያ ለለያለ ሂደቱ በሻቢያና ወያኔ ቁጥጥር ስር አልነበረም ማለት ይቻላል? ግንጠላ መፍትሄ አለመሆኑን ኢሳይያስ ባሉታዊ ለኤርትራውያን እንዳስረዳው ሁሉ ያላት የዘይት ሀብት ሲሉ ባዳን የተረባረቡባት ደቡብ ሱዳንም ሳይውል ሳያድር ቅርጫ ገባች። የእርስ በርስ ጦርነት በሪንካ ኑዌር በዋና ደረጃ ጦፈ። ንጹህ ህዝብ ግፍ ተቀባይ ሆነ። ግጭትና ክፍፍል አራጋቢዎች ፈረንጆቹ የራሳቸውን ዜጋ ከጁባ አሸሹ። ቀውሱ ያው እንደምንሰማው ቀጠለ። ግንጠላ ለህዝብ መዘዝን አመጣ። ኤርትራ፣ ደቡብ ሱዳን ገዢዎች ባላቸው እብሪትና ግለኝነት የተነሳ የህዝብን መብት መርገጥ የመጀመሪያ ግዳጅ ሆኖ ይመጣባቸዋል። ወያኔ ትግል ሲጀምር ጸረ አማራ ነኝ ብሎ ስለነበር አማራ የሚለውን ህዝብ ማጥቃትና ከተቻለው ማደባየት የመርሃ ግብሩ ዋና አካል ሆኖ ቆይቷል። ጎረቤት ጎንደር ላይ ደግሞ ያሴረው ገና ከጠዋቱ የትግራይ ካርታ ብሎ ሲያቀርብና ከጎንደር በብዛትና ከወሎም በተወሰነ ደረጃ መሬትን ነጥቆ ለትግራይ ሲል ነው። ለቦታዎቹም ትግርኛ ስም ተሰጣቸው። ት ወደ ቲ ተለወጠና ጸለምት ጸለምቲ፣ ወልቃይት ወልቃይቲ ሆኑ። ህዝቡም ወደደም ጠላም ትግሬነት ተነገረው ታወጀበት። የወያኔ ዋና ፍላጎት የጎንደርን ለም መሬት ለመጠቅለልና የትግራይን ምርት ገቢ ለማሳደግ ሲያመቸውም አገር አስፍቶ ለመገንጠል ነበር። በሁመራና ሌሎች ቦታዎችም አገሬው ተፈናቅሎ የትግራይ ተወላጆች ሰፈሩ። አገር ወዳዶችና ይህን አልቀበል ያሉትም ተረሸኑ፣ ተጋዙ። የአማራውን ሰቆቃ የተወሰኑ ኃይሎች ሲያስተጋቡና ሲቃወሙ፣ ሌሎች ግን በዝምታ ማለፉን መርጠው ቆይተዋል። ባዳንም እሰየው ብለው ጮቤ ረገጡ ቢባል ስህተት አይሆንም። ኢትዮጵያ አንድነት ብዙሃኑ ኢትዮጵያውያን የተሰውና የተዋደቁ ቢሆንም ገንጣዮቹና ፈረንጆቹ አማራው ከጠፋ ኢትዮጵያ ትዳከማለች በሚል በአማራው ላይ የሚደርሰው ጥቃት ሁሉ ልባቸውን ያሞቅላቸዋል። ፕሮፌሰር አስራት እንዳሉትም አማራው እድሉ ሆኖ ሆዳም አማራ ፈላበት። ወያኔ ጎንደርን ማጥቃቱ የጸረ አማራው ዘመቻው ዋና ስልት አድርጎ በመውሰዱ ተለጣፊዎቹን በባህር ዳር፣ በደሴ፣ በጎንደር ሰክስጎ አማራውን መገዝገዙን ተያያዘው። በፍኖተ ሬዲዮ አማካይነት በተደጋጋሚ የትግራይ ተወላጆች የወያኔን ተጎታች ሆነው ከህዝብ እንዳይጋጩ ማሳሰቢያ ሲሰጥ ቆይቷል። የወያኔ መዘዙ ለትግራይ ህዝብ እንደሚተርፍም አሳስበን ነበር። ሰሞኑን በጎንደር የታየውና ሙሉ በሙሉም የምንደግፈው ህዝባዊ እርምጃ ጎራ መለየት አስፈላጊነቱን የፈሩት ይደርሳል በሚለው መልኩ አሳይቷል። የህዝብ መሬት የነጠቁ ከወያኔ አብረው የብዝበዛው ተካፋይ የሆኑ ከአገዛዙ በጎጥና ጎሳ መሰረት ተጠቃሚ የሆኑ ሁሉ አመጽ ሲፈነዳ የህዝብ ቁጣ ሰለባ መሆናቸው እንደማይቀር ጆሮ ላለው ሁሉ አስደምጠን ነበር። ክብሪትም መሳሪያ ናት ያልነውን ህዝብ በስራ ውሎ የወያኔን ንብረት ማጋየቱ የሚወቀስ ሳይሆን በሌሎች ቦታዎችም መደገም መባዛት ያለበት ነው። የወያኔን አፋኝ ኃይል ተገቢውን ቅጣት መስጠት ሰለባ ማድረግም አስፈላጊ ነው። ጆሮው እንዲሰማ ወያኔ ይድማ ነው ቁም ነገር። ህዝብን ንቀውና ከርተው ከወያኔ ጋር የገጠሙትም የህዝብ ጥቃትን ሲያገኙ ለአቀብቃቢ ሆዳምና ቀጥረኛ ማስጠንቀቂያ ይሆናሉ። ከወያኔ ገጥመው ያሉ ነጋዴዎችም ምሳቸውን ቢያገኙ የሚያዝነላቸው ሊኖር አይችልም። ሲበደል የከረመ ህዝብ ሂሳብ ሊያወራረድ ሲነሳ ቁጥብ ወይም ማህሪ የመሆነ ድሉ ጠባብ ናት። ቀደም ነበር እንጂ መጥኖ መደቆስ ማለትም ቀደም ነበር እንጂ ከህዝብ ጎን መቆም የሚለው ይመጣል። ጎራን ዓለም አስተካከል ውጤቱ መጥፎ ነው። ፋሽስቱ መንግስቱ በተሰቡንና ብራችንን ይዞ ፈረጠጠ እንጂ ገዳዮችን ጭኖ አልተሰደደም። ቀውጢ ቀን ሲመጣ ከኑግ የተገኘ ሰሊጥ የሚለው ሁኔታ ሲከሰት ማለቃቀሱ ፍሬ አይኖረውም። ወያኔ የትግል መሪዎችን እያፈነ ሲያጠፋ በዝምታ ማየት ማብቃቱም ትልቅ እርምጃ ነው። ኮሎኔል ደመቀና ሌሎቹንም ለብቻቸው አለመተዋቸው ያስደስታል። እንብኝ ብሎ ህዝብ ከጎናቸው መቆሙና አላስጠቃ በሚል መጋፈቱ ተገቢውን የትግል ትብብር ስሜት ገላጭ ነውና ሊስፋፋ የሚገባው ነው። ወያኔ ቀደም ኦሮሞዎችን ቢገልም በተነሳበት ተቃውሞ የተርበተበተ መሆኑ ሲታወስ የጎንደሩ ያጠፋ ምት ይበልጥ እንደሚያርበደብደው ጥርጥር የለውም። ያፓን አቅፎ ደግፎ የታገለው የጎንደር ህዝብ ለአረመኔዎች ጨካኝ እርምጃ እንግዳ አይደለም። ወጉን በሚል ሲርድ የታየ ህዝብም አይደለም። ስለዚህ ሁኔታው በሚፈቅድለት ስልት ራሱን አጠናክሮ ትግሉን መቀጠል ይኖርበታል ማለት ነው። ይህን ትግል በማጀብም ከአዲስ አበባ እስከ ሐረር፣ ከጅማ እስከ ጎጃም ህዝብ መነሳት ማመጽ አለበት። የጥቃቱ ሰለባ ማን እንደሚሆን ግልጽ ነው። የጎንደርም ህዝብ ጥቆማ ሰጥቷል። ክብሪት፣ ገጀራ፣ ጠመንጃ ሁሉም ባለውና በሚያመቸው ወያኔን ቢያጠቃ ፈሪዎቹ ለመፍረስ ጊዜም አይፈጅባቸው። የከተማውን ከገጠሩ፣ የጎንደሩን ካምቦ ከሐረሩ ወዘተ ማቀናጀትና ወያኔን ቆም ስቅሉን ማሳየት ነው የነጻነታችን መንገዱ። ለኢትዮጵያችን ስንል መሸፈት ማመጽ ግዳጃችን መሆን አለበት። በዚህ ታሪካዊ ወቅት የህዝብን ትግል ለማዳከምና ብርታት ለማሳጣት የህዝብ ጎራ ደጋፊና አባል መስለው ግን ለወያኔ የሚጠቅም ሰበካን የሚያስፋፉ ብቅ ማለታቸው አልቀረም፣ መጠበቅም ያለበት ነው። ከወደ አስመራ በዚያ ያለው ገዢ ቡድን አማራው መብቱን ለማስጠበቅ ሊደራጅ ሲነሳ አገር ወዳዱ ኢትዮጵያዊ ኃይል ሲጠናከር ማየቱ ያማቸዋልና በተቻላቸው መጠን ባጭር እንዲቀጭ መጣራቸው መጠበቅ ያለበት ነው። ጸረ አማራ ነን የሚሉ ሌሎች ገንጣዎችም ተመሳሳይ ምኞት አላቸው። የኢትዮጵያን ህዝብ ትግል በጎጥ የሚሸነሽኑት ሁሉ የኢትዮጵያውያን ትግል ሲያይል አማራው ተጠናከረ በሚል ጸያፍ ስሌት ወያኔን ወደ መደገፉ እንደሚያዘነብሉ ከዚህ ቀደም ያየነውና የነገሩንም ነው። ሰላማዊ ትግል ብለው ሰበካም የሚያጧጡፉት በመሰረቱ ሚናቸው ተመሳሳይ ነው። ወያኔ ህዝብን ሲፈጅ 25 ዓመት በላይ አሳልፎ ባለበት ህዝቡ ክብሩን ሊያስጠብቅና መሰረታዊ መብቱን ሊያስከብር ቢነሳና ተገቢውን እርምጃ ቢወስድ ይነቅፉ የሚቀጣቸው ሰልፋቸው ከማን ጋር መሆኑን ያጋልጣሉ። ግፍ ሲበዛ የህዝብ ቁጣም ክፉ ጎርፍ ሊሆን እንደሚችል ጊዜ ወስደን ብንመክርም ሰሚ በመጥፋቱና ራስን ከወያኔ ጋር አድርጎ ማቅረብ በመመረጡ አመጹ ለወያኔ ሲመጣ ለወያኔ ወዳጆችና ተባባሪዎችም አለሁ ባይ መሆኑ መጠበቅ የነበረበት ነው። በጎንደር የታየው የዞኑ ጭራ ብቻ ነው። ቀውጢ ቀን እየመጣ ነውና ጥቃት ሊደርስባቸው የሚችሉት ከወዲሁ መውጫ መፈለግ አለባቸው። በአማራው ህዝብ ስም በደል ሲፈጽሙና ከወያኔም ጋር አብረው ህዝብና አገርን ሲጎዱ የቆዩትም ሳይውሉ ሳያድሩ ወደ ህዝብ ጎራ ጠጋ ሊሉ ካልሞከሩ መጨረሻቸው አስከፊ መሆኑ አይቀርም። የጎንደሩ በሌሎችም የጎንደር ክፍሎች ይስፋፋ፣ የጎንደሩ በሌሎችም የኢትዮጵያ ከተሞች ይከሰት። በተጨባጭ የጋራ ትግልን እናፋፍም። ጦርነት እንሰራባቸዋለን ብለው ለፎከሩት ሰርተንባቸው መራራ ትምህርት እንስጣቸው። በጋራ በወያኔ አገዛዝና በካሃዲዎች ላይ እንነሳ። ድል ለኢትዮጵያ ህዝብ።
ያማራው ደም ቀለም፣ ያማራው ደም ውሃ፣
ያማራው ደግሞ አላየንም ነበር አልሰማንም ነበር አው አላየንም እርጉዝ መሸለታ ሹሩ ወርቆ ካፈ አው አላየንም ነበር አልሰማንም ነበር በግሬ ደረሳውን ሰብስቦ ገብቶ ሲያለቁት አፈ አራራ አላየንም ነበር አልሰማንም ነበር ማማራነታቸው አዛውን ህፃናት እቤት ሲታደሩ ሲቃጠሉ አላየንም ነበር አልሰማንም ነበር በሄራል ባውጣን የናዞር ተቀዶ ከዛፍ ላይ ተሰቅሎ በጥጡ ተጋምዶ አፈር በፋራሪው አራሹ ገበሬ አካሉን በታጥሮ ሲጥሉት ላውሪ አላየንም ነበር እኮ ያማራው ደግሞ ያማራው ደግሞ ቀላል ሰውነኝ ብሎ እንጂ በኢትዮጵያ ገሩ አማራም ይኖረው ከውልደቱ የዘር ምርጫ ሰጥቶይ የጠየቀው ማነው? እግዚኦ ደሙ እንደ ቀለም እንደዋ ተቆጥሮ ጧት ማታ የሚታረድ እንዳውጋ መስሎሩ አቤት ጥቃችን ታሪክ ራሱን ደግሞ ናዚ ባይሁዶች ላይ ድፍ እንደፈጸመው ዛሬ በኢትዮጵያ ምድር ሆኖ መውነት ነው እቺ አማራው ደገመው መልካም አንበራ የውያኔ ተስካር ግቡን በመዘርዘር ሳንኖር ሳናል በእንኖቦ ባለ ተራሬታችን ይደርደር እኮ በእኛ ላይ ተንዳለው ተነፍቶም ደምቦች ያለ ርራይ በባለ ጊዜዎች እንጋጥንነች እንዴ አንዱ ሰይጣን ብንጠ የተጠቃው ሰይጣን ቆላን እንዳሻሩ አደሰን እንደጣል ኦቦ ባለ ተራ ሁሉም ነገር ከኛ በሚል ፍልስፍና እየተለገፈ በግብር አበሮቹ በነብልጽግና ይቀለበን ጀመር ሞት ሰፍሮ በኩና እዲያ እዲያ ለኝ ወዲያ መስማት ተቀቀጠጠን ማየት ዘገነነን አመመ ደከመን በሶብናል በቃ አማራው ተገሎ ሲጣል እንደቃ ዛሬ አማራው ደም ምድሯን ያጨቀየው ዛሬ አማራው ደም ሰማይ ያጠቆረው ዛሬ በአማራነቱ ሰዎች ክብራቱ ጅምላ የተቀበረው ይፋረዳል ደሙ ፍጹም አይቀሬ ነው እኮ ቦቦ ባለ ተራ ቀኑ ቢጨልምም ይዋል ይደር እንጂ ቀኑ ከተቁቶ ማስጠየቁ አይቀርም አመመ ተከመ ተቀጠጠን በቃ በዘመሩ ተመርቶ አማራው ሲወድቅ እንደ ቁሻሻ ታጣ አው በዘመነ ናዚ በመጮት ለመኖር በወገናቸው ደም ህይወት የቆመሩ በክደት የተወሉ አይሁዶች ነበሩ የናዚ መለዮ ባናታቸው ደፍተው ከተማ ያዘሱ በየካምፑ ገብተው ተገሳፖች ጋራ ማድ ቆረሱ ይዋሉ ያደሩ በጥይት ያስመቱ በጅምላ ያስቀበሩ አገልጋይ ዘመኖች ይሁዶች ነበሩ ከኛ የሶስም ባዙ መንጋ ነፍሰ በላ በዘሩ ተነክቶ አማራው ሲበላ ገዳይ መርቆ ካባ ያለበሰ ማን አለ እንደ ባዕዴን አማራን ጠቅጥቆ ኢትዮጵያዊነቱን ጥሎ ያረከ ሰው እንዴት ካራጁ ለማድ ይቀርባል ይበላል ይጠጣል አብሮ ውሎ ያድራል የወገኑን ህይወት ለክብሩ ይሸጣል እሪያ አረ ወዲያልኝ ወዲያ መስማት ተቀርቀረጠን ማየት ዘገነነ አመመን ደከመን በዝቶብናል በቃ አማራው ተገድሎ ሲጣል ደቀቀ በኢትዮጵያዊነቱ ጠንክሮ የቆመ ከማንም ዘር ቢሆን የተለቀመ በጥይት ይመታል ህይወቱን ይሰጣል ካፈሩን ቆይ ቀረበ መስማት ተቀርቀጠን ማየት ዘገነነ አመመን ደከመን በዝቶብናል በቃ አማራው ተገድሎ ሲጣል ደቀቀ
and